አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ የፈጸሙበት በነገው ዕለት መጋቢት 24 2010 ዓ.ም ነበር። ከጊዜው ውጥረት አንጻር ሲታይ ጠቅላይ ሚኒስትሩ ቃል ከገቧቸው ነገሮች አብዛኞቹን አሳክተዋል የሚሉ ተንታኞችና ምሁራን ያለፈው አንድ ዓመት በኢትዮጵያ ተስፋ ፍሬታ የታየበት ነው ሲሉ ለቪኦኤ ተናግረዋል። አንደኛ ዓመቱን አስመልክቶ እየተካሄዱ ያሉ ዝግጅቶች የተገኙ ውጤቶችንና ስራዎችን መለስ ብሎ ለመመልከት እንደሚያስችሉ ጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምጽ ገልጿል። የአሜሪካ ድምጽ ይህን አንድ ዓመት ከሚቃኛቸው ዘገባዎች አንዱ ቀጥሎ ይቀርባል። እስክንድር ፍሬው ነው ያዘጋጀው።
የተቃውሞ እንቅስቃሴ ያመጣቸው ሚሊዮኖች የተጋሩት የመገፋት ስሜት የነጻነት ፍላጎት የወለዳቸው መሪ በአራት ኪሎ ቤተ መንግስት አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ ነገ መጋቢት 24 አንድ ዓመት ይሞላቸዋል። አዲሱ የፖለቲካ መስመር የኢትዮጵያ የለውጥ ጉዞ ይፋ የተደረገው ያኔ ነው። ሁሉም በቃል ተጀመረ። ኢትዮጵያ የቀድሞዋን እንደማትሆን ለቶንም እንደማይገባ ከጠቅላይ ሚኒስትሩ አንደበት ሲነገር
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር ትሎችን አግኝተን ብዙዎቹን በወጉስ አንጠቀምባቸው አመልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል።
በዚህ ንግግር የገቡት ቃል መተግበር እሳቸውን ወደ ስልጣን ባመጣው የተቃውሞ እንቅስቃሴ ሲነሱ የነበሩ ጥያቄዎች መመለስና የአብይ ኢትዮጵያ የዛሬ ዓመት ከነበረችው የመሻሏ ጉዳይ በሚዛን የሚታይበት ነው። ጊዜው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት የንግግር አጻጻፍ መምህር የሆኑት ዶክተር ጌታቸው ድንቁ የዛሬ ዓመት በዚያ የመጋቢት 24 ንግግር ላይ ትንታኔ ሰጥተው ነበር። ዛሬ በድጋሚ ያነጋገርኳቸው ዶክተር ጌታቸው እንደሚሉት ታዲያ ጠቅላይ ሚኒስትሩ የገቡትን ቃል በአብዛኛው ፈጽመዋል።
በአጠቃላይ አንድ ዓመቱ በሚታይበት ጊዜ እንግዲህ አንድ ንግግር ውጤታማነቱን ስትመዝነው አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል። ተስፋ ሰጥቷል ወይ? ለወቅቱ ተገቢ ነበር ወይ? ተገቢ ነበር፣ ተስፋ ሰጥቷል፣ የህዝብን ስሜት ገዝቷል፣ ልብ ይዟል ብለናል በወቅቱ። ሌላው ደግሞ የምትመዝንበት ቆይተታይና የተገቡት ተስፋዎችና ቃላት ተፈጻሚ ሆኖ ወይ የሚል ጥያቄ ነው። እዚህኛው ላይ ሁሉ ሰው ላይስማማ ይችል ይሆናል። 100% ደግሞ የገቡት ቃል ተፈጻሚ ሆኗል ብዬ አላምንም። ምክንያቱም አንድ ዓመት እንደኛ ላለ አስቸጋሪ የፖለቲካ ታሪክ ላለው አገር ቅልቅል ሁኔታዎች ላሉበት በጣም ከአስቸጋሪ ሁኔታ ለመውጣት እንደሚታትር አገር አንድ ዓመት አጭር ጊዜ ነው። በጣም ረጅም ጊዜ ብለህ የምትለውና አይ የገቡትን ቃላት እና የሰጡትን ተስፋስ አልፈጸሙም ብለህ ቸኩለም የምትፈርድበት ጊዜ አይደለም። እና ከጊዜው ጥረት አንጻር እኔ እንደውም ተግተው ሰርተው ጉዞዎቹን አሳክተዋል ብዬ ነው የማስበው።
ያለፈው አንድ ዓመት የለውጥ ጉዞና የጠቅላይ ሚኒስትሩ ውጤቶች በተለያዩ መንገዶች እየተንጸባረቁ መሆኑን አስተያየት ሰጪዎች ይናገራሉ። የጥበብ አደራጅ ወይም አርቲክዩሬተር የሆነችው ኤዶን በለጠ ለምሳሌ ሐሳብን በነጻነት የመግለጽ መብት መከበር ከፍተኛ ምርታ ማሳየቱን ትናገራለች።
ነጻነትን ኤክሰርሳይዝ ያደረግንበት የገለጽንበት አመት ነው ብዬ አስባለሁ። ሰልፍ ከመውጣት ጀምሮ ብዙ ነገሮች ላይ ሶሻል ሚዲያው ላይ ስራችን ላይ ጥበብ ስራችን ላይ ራሱ ሳንጨነቅ ማለት የምንፈልገውን ነገር በደንብ መግለጽ የጀመርንበት አመት ነው ብዬ አስባለሁ። እና እንደ ጥበብ ባለሙያ ብቻ ነው የምገመግመው ማለት ነው።
ነጻነቱ በጥበብ ስራዎችም ተንጸባርቋል ይያልሽ ነው። እሱ ሰፈር ገልኝ።
እንግዲህ ጥበብ ይተቻል። እንደ ጥበበኛው እይታ ነው ጥበብ የሚገለጸውና በነጻነት የምትተቸውን ወይም መግለጽ የምትፈልገውን ሐሳብ ትገልጻለህ ማለት ነው። እና እሱ ላይ ይቻለው ከምን ጀምሮ ብለህ ብትለኝ ሰልፍ ከሚወጣው ሰው ጀምሮ ማለት ነው። ለምሳሌ ሰልፍ ሲወጣ ፊቱ ላይ የሚያደርገው ቀለም፣ የሚለብሰው ቲሸርት፣ የሚይዘው ምልክት ሁሉም ሰው ላይ ጥበብ አለች ብዬ ስለማስብ እዛ ላይ ራሱ ኤክሰርሳይዝ የሚደረገው ጥበብ እሱም የጥበብ አካል ስለሆነ እሱም ላይ ብዙ ለውጥ አለ ማለት ነው። ፈለገውን ነገር ሀሳብ ገጾ መውጣት ማቅለም የመሳሰሉት ነገሮች። ከዛ በተጨማሪ ደግሞ በአውደ ርዕዮች ላይ ደግሞ ድርጊቶችን ወይም ሀሳቦችን፣ እንቅስቃሴዎችን በደንብ እንደልባችን መተቸት የጀመርንበት የጥበብ እርምጃ አለ ማለት ነው።
ፖለቲካዊ ጉዳዮችን እያዋዛ በማቅረብ የሚታወቀው ጸሐፊና የጥበብ ሰው መዋዘ ጥበባት ዳንኤል ክብረት ሌላው አስተያየት ሰጪ ነው። የጠቅላይ ሚኒስትሩ የአንድ ዓመት ቆይታ መገምገም ያለበት ከለውጡ ሂደት ጥያቄዎች፣ ከተገቡ ቃሎችና ከነባራዊ ሁኔታዎች አንጻር መሆኑን ያብራራል።
አራት መለኪያዎች መኖር አለባቸው ይላሉ። አንደኛው አገሪቱ የነበረችበት ሁኔታ፣ ከዛ በኋላ የመጣው ለውጥ፣ ሁለተኛ ህዝቡ ያነሳቸው ጥያቄዎች እሳቸው አስተዳደር የመለሳቸው፣ ሶስተኛ እሳቸው አድርገዋለሁ ብለው ቃል የገቡትና
ለባለ ሲመታቸው ጋር
አዎ ያደረጉት፣ አራተኛ ደግሞ የዚህ ሁሉ መጠቅለያው የነበራቸው ቢዚ እነዚህ ነገሮች ይህን በአንድ ዓመት አስበው በማድረግ በነዚህ አራቱ ነው መለከት ያለባቸው ብዬ ነው የማስበው። ስለዚህ ከነዚህ አንጻር ሳየው አንድ ዓመት ጊዜ ውስጥ አንደኛ የተቋማት ለውጥ፣ የሰው ለውጥ፣ የአመለካከት ለውጥ፣ የአሰራር ለውጥ፣ የህግጋት ለውጥ፣ በጣም ብዙ ነገሮች ነው የምትለውጠውና እንደፈለግከው የምትሄድበት አይደለም። ያ ማለት ምንድነው? ለምሳሌ አንድ ሯጭ ምርጥ በሆነው የኒውዮርክ ማራቶን መሮጫ ላይ እንደሮጠው ሁሉ ሰሜን ተራራ ወስደህ በደባርቅ መንገድ ላይ ሩጥ ብትለው ሯጩ ያው ነው፣ የምትወዳደርበትም ወቅት ያው ሊሆን ይችላል። ግን ያኛው ለሩጫ ተብሎ ተዘጋጀ ነው። ይሄ ግን ሰውየው ምናልባት እያዘጋጀ ነው የሚሮጠው፣ እሱ ራሱ እያዘጋጀ ነው የሚሮጠው። ስለዚህ ያኛው መንገዱን እየደለደለ ነው የሚሮጠው። ስለዚህ ያኛው ሁለት ሰዓት ይፈጅበታል፣ ይሄ ሁለት ዓመት ይፈጅበት ይችላል። ሁለት ዓመት ይፈጅበት ሰውየው ሰነፍ ስለሆነ አይደለም፣ ወይም ደግሞ ሰውየው እኔ የትኛውን ቦታ ብሮጥ እሸንፋለሁ ብለሃልና ለምን እዚህ ላይ ዘገየልን? እሱ የትኛውን ቦታ ብሮጥ ብሎ ሲናገር አንድ ከኋላ እንደ ዳር አስቀምጦ ነው። በተዘጋጀ የመሮጫ ሜዳ ካዘጋጀችልኝ ማለቱ እዛ የደባርቅ ተራራ ላይ ሲወጣ ግን እንደሱ አይደለም። መንገዱንም ሰርቶ መሮጫ መስመር አስምሮ ከዛ በኋላ ሩጦ ነው እንግዲህ የሚያሸንፈው። እና እኔ አሁን የዶክተር አብይንም ጉዞ በዚህ መልኩ ማየት አለብን ብዬ ነው እኔ ማስበው። ብዙ ጊዜ
ከዛ አንጻር ምን ያህል ስኬታማ ነበር በአንተ ግምገማ?
ጥሩ ስኬቶች አሏቸው። አንደኛ ለምሳሌ ትልቁ በዚህ ለውጥ ተገኘ የምለው ተስፋና እፎይታ ነው። ተስፋ ቢያንስ ወደፊት ወዴት የምንሄደው የሚለውን ባልጨብጠውም መንገዱን አይቻለሁ። ወይም ብዙ ጊዜ እንደምለው ሁለት አይነት መብራት አለ። አንዱ መብራት ልክ የመኪና ስትነዳ ያለ መብራት፣ ከፊት ያለው መንገድ በደንብ ወገብ አድርጎ እያሳየ የምትሄድበት መብራት ነው። ሁለተኛው መብራት ደግሞ ማዶ ተሰቅሎ አቅጣጫህን የሚያሳየው መብራት ነው። መንገዱን አያሳይህም፣ አቅጣጫ እንዳጠፋ እያመለክታል። መብራቱ እየተከተልክ ትሄዳለህ። ትንሽ ገደል ምናምን ሊያጋጥም ይችላል፣ ግን ብትወድቅም አትስትም መንገድህ። ከዚህኛው መብራት የሚለየው ይህኛው ገደልስ እንዳትገባ ነው የሚያደርግ። ያ ግን ገደል ገብተህ ወጥተህ ግን መንገዱ እንድትደርስ ነው። አሁን ኢትዮጵያ ያላት መብራት ይወግግም ይለዋል፣ እሱ ጋር አልደረስ። ቢያንስ ግን አቅጣጫ የሚያሳየው መብራት አለ። ተስፋ እፎይታ ደግሞ የምለው ለምሳሌ አሁን የታሰሩ ሰዎች ተፈተው፣ ፖለቲካ እስረኞች፣ ጋዜጠኞች ተፈተው ውጭ ያለው ሰው መምጣት ዜና መሆን አቁሙ፣ እገሌ ወደ አገር ገባ ዜና መሆን አቁሙ፣ እገሌም ከወደ አሜሪካ ሄደ ዜና መሆን አቁሙ። በቃ ፎይታ ላይ ሁለቱ ትልቅ ነገሮች ናቸው። አንዱ አፈስገኝ ነው። ስለዚህ ፖለቲካ ሪፎርሞች ውስጥ ነው ምርጫ ላይ የሰብአዊ መብት ኮሚሽን ላይ እየተደረገ ያለውን ማረሚያ ቤቶች አካባቢ ስትል
ባለፈው አንድ ዓመት የተሰሩ ስራዎችና የተገኙ ውጤቶች በርካታ መሆናቸውን ጠቅላይ ሚኒስትር አብይ አህመድና መንግስታቸው ያምናሉ። ጠቅላይ ሚኒስትሩ ራሳቸው ሰሞኑን በሰጡት መግለጫ ይህንን ነበር ያንጸባረቁት።
አቅሜ በፈቀደና ባለኝ ጊዜ ልክ ካለመመካከል ሮጭ አለው። በጣም በርካታ ድሮች ናቸው። በአንድ ዓመት ሊታሰቡ የማይችሉ ጠንካራ ጠንካራ ውጤቶች በብዙ መልክ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጽ የሚችል ነገር አድርጌያለሁ። ብዙ የማፍርበት ጉዳይ ነው።
በአንድ ዓመት ውስጥ የተገኙ ውጤቶችንና የተሰሩ ስራዎችን ቀለል አድርጎ ማየት ተገቢ እንዳልሆነም ጠቅላይ ሚኒስትሩና መንግስታቸው በተለያዩ አጋጣሚዎች ጠቁመዋል። አንደኛ ዓመቱን ለማሰብ እየተካሄዱ ያሉ ስነ ስርዓቶችም ታዲያ የተሰሩ ስራዎችን ለማስታወስና ግንዛቤን ከፍ ለማድረግ እንደሚረዱ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምጽ አስረድተዋል።
የሰው ልጅ ባህሪም ሆኖ ለጥሩዎቹ ነገሮች የአጭር ጊዜ ትውስታ ነው ያለው፣ ወይም ሾርት ሜሞሪ እንደሚባለው ማለት ነው። እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመርሳት፣ የመደናገጥ፣ የመዘንጋት፣ እነሱን መለስ ብሎ አለማየት፣ ይስተዋላል። እኔ ይሄንን ማየው ቀደም ባሉት ጊዜያት የነበርንበት ያሳለፍነው ጊዜ ችግር ያለበት ነው። ስኬቱ እንደተጠበቀው ነው። ችግሮቹና እንዲለወጡ የፈለጋቸው ጉዳዮች ህብረተሰቡ በለውጥ ላይ በመሆናቸው እነዚህ የተለወጡት ነገሮች አንዳንዱ በጣም በከፍተኛ ደረጃ ከዚህ በላቀ ሁኔታ እንዲለወጡ በመፈለግ አንዳንዱ ደግሞ የህብረተሰብ ክፍል የለውጡን ባህሪ በውል ባለመረዳት አንዳንዱ ጋር ደግሞ የሚቻለውንና የማይቻለውን ሊፈጥን ይችል የነበረውና ሊፈጥን የማይችል የነበረውን በአግባቡ ባለመተንተን የተለያየ ዥንጉርጉር አረዳድ ነው ያለው። ስለዚህ ህብረተሰቡ ሙሉ በሙሉ ለውጡን ጠንቅቆ ተረድቶ እነዚህ የተገኙት ስኬቶች እንዳይቀለበሱ የበኩሉን አስተዋጽኦ ለማበርከት በመዘጋጀት ረገድ በተለያየ ደረጃ አስቀምጦ ማየት ነው የሚቻል ይመስለኝ። እንዳረጋዱ እንደ ልምዱ እንደ ተጠበቀው ኤክስፔክቴሽን እንደሚባለው እና አሁን እንደየሆነ ያለው ነገር በሚገነዘብበት ደረጃ ማለት ነው። ስለዚህ ምንም እንኳን ያንድ አመት ቆይታ ቢሆንም ልክ የዛሬ አመት በየአካባቢው የነበረውን ሁኔታ በመረዳትና በመገንዘብ በስሜትም ጭምር ይገለጽ የነበረው ነገር አሁን ላይ አንዳንዱ ጋር ስጋት፣ አንዳንዱ አካባቢ ደግሞ ተስፋ የመቁረጥ ምልክቶች ይስተዋላሉ። እነዚህ ስጋቶች ሁሉ ትክክል ናቸው። በየአካባቢው ከደረሱ ችግሮችና ከተስተዋሉ ሁኔታዎች ተወስደው ደግሞ ተስፋ የመቁረጥ ምልክቶች ቢታዩም በህብረተሰቡ ውስጥ በተጨባጭ በህይወት ውስጥ የሚያያቸው ስለሆኑ የሚወድቁ አይደሉም። ትምህርት የሚወሰድባቸው ግን ናቸው።
ከአንደኛ ዓመቱ ጋር የተያያዙ መርሃ ግብሮችና ዝግጅቶች ሰሞኑንም እንደሚቀጥሉ ታውቋል። ይህ ዘገባ እየቀረበ ባለበት በዚህ ሰዓት እንኳን በጠቅላይ ሚኒስትር ጽህፈት ቤት የተዘጋጀ ከመጋቢት እስከ መጋቢት የተሰኘ ዘጋቢ ፊልም በተለያዩ የቴሌቪዥን ጣቢያዎች እየተላለፈ ይገኛል። በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ ቢለኔ ስዩም ለአሜሪካ ድምፅ እንዳብራሩት የማጠቃለያውን ጨምሮ ሁሉም ክንውኖች ያለፈውን አንድ ዓመት ዞር ብለው የሚቃኙ ናቸው።
እንግዲህ መጨረሻው የሚሆነው ያው መጋቢት 24 ራሱ 2011 ላይ የአንድ ዓመቱን ሂደት የሚቃኝ ትልቅ ለህዝብ ክፍት የሆነ ዝግጅት ተዘጋጅቷል በሚሊኒየም አዳራሽ። እሱም ከተለያዩ አርቲስቶችም የሚገኙበት የተለያዩ ነገሮች አለበት አንድ ክንዋኔ ነው የሚሆነው።
የሙዚቃ ዝግጅቶችን ጨምሮ ማለት ነው።
የሙዚቃ ዝግጅቶችንም ጨምሮ ማለት ነው። ስለዚህ እሱ ማረጋገጫ ይሆናል። እንግዲህ እስካሁን አንድ ዓመቱን የመጣንበትንም በተለያዩ በአርቲስቲክ መልኩ የሚቃኝበት መድረክ ነው የተዘጋጀው የማክሰኞ ለታ ማለት ነው። ከዛ በፊት እንግዲህ ያው ዛሬም የምንገኝበት የፎቶ ኤግዚቢሽን የፎቶ አውደሪ ይሄ ደግሞ የፎቶ አውደሪ እንዴት ነበር የአንድ ዓመቱ ጉዞ ምን ይመስል ነበር የሚሉት ዋና ዋና ጭብጥ የነበሩት ኪ ማይልስቶንስ የምንላቸውን እየዘገበ ነበር። ይሄም ደግሞ የተደረገ የታተሙ ምስሎች ነበሩ ፕሪንት የተደረጉ በዲጂታል ደግሞ ከ200 በላይ ያሉ ፎቶዎችም እነሱን ተጠራቅመው ሂደቱን አንድ ዓመቱን ጉዞ እንዴት ነበር የሚያሳዩት በተለያዩ የተደረጉ ሪፎርሞች ጋር ተያይዞ በፖለቲካውም ያለውም ከተለያዩ ፖለቲካ ፓርቲዎች ጋር ያለውን ግንኙነት የእርቁን ደግሞ በተመለከተ ከኤርትራ ጋር የተደረገውን እርቅ የሚያመለክት ከዛ ደግሞ የህዝቡ ደግሞ ስሜት ምን ነበር የሚል እነሱን ሁሉ ያጣጣመ የፎቶግራፍ አውደሪ ነበር።
በነገ ዕለት በሚሊኒየም አዳራሽ በሚካሄደው የማጠቃለያ ዝግጅት ከፍተኛ የመንግስት ባለስልጣናት፣ ጥሪ የተደረገላቸው እንግዶችና ሌሎች የህብረተሰብ ክፍሎች ተሳታፊ እንደሚሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ. We'll be right back.